ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ጥቅምት 19 2012 ዓመተ ምህረት ዝግጅታችን ጀመረ።
ተናሽጥልን አድማጮቻችን እንደምን አምሽታችኋል? የምናስተናግዳችሁ ትዝታ በላቸውና
ጤና ይስጥልኝ ክብራትና ክብራን፣ እኔም ሶሎሞን አባተንን። በቀጥታ ዝግጅቶቻችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንደዚሁም በአሃዱ ራዲዮ 94.3 ላይ ታገኛላችሁ።
737 ማክስ ጄቶች ላይ የቴክኒክና የንድፍ ችግር እንደነበረባቸው አምራቹ ቦይንግ ኩባንያ ለመጀመሪያ ጊዜ በአደባባይ አምኗል።
On behalf of myself and the Boeing company, we are sorry deeply.
በራሴና በቦይንግ ኩባንያ ስም ጥልቅና እውነተኛ ይቅርታ ጠይቃለሁ። እኔ ራሴ እንደ ባልና እንደ አባትም በደረሰባችሁ ጉዳቶች ልቤ ተሰብሯል።
የቦይንግ ዋና ስራ አስፈጻሚ ዴኒስ ሚውለንበርግ በዩናይትድ ስቴትስ የተወካዮች ምክር ቤት ፊት ትናንትናና ዛሬ ቀርበው እየሰጡ ካሉት ቃል የተቀነጨበ ነው። በአብይ ርዕስ ዘገባ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የኢትዮጵያ ሰብአዊ መብቶች ኮሚሽንና የኢትዮጵያ ሰብአዊ መብቶች ጉባኤ ሰሞኑን በኢትዮጵያ የተለያዩ ክፍሎች ተፈጽመዋል በተባሉ የሰብአዊ መብቶች ጥሰቶች ላይ መንግስት ህጋዊ እርምጃ እንዲወስድ ጠይቀዋል። ኢሰመጉ ኃላፊነታቸው ባልተወጡ የመንግስት ኃላፊዎችና የጸጥታ ኃይሎች ላይም ህጋዊ እርምጃ ይወሰድ ሲል፣ ኮሚሽኑ በበኩሉ የሰሞኑ ድርጊት የህግ የበላይነትን በእጅጉ የተፈታተነ ነው ብሏል። መለስካቸው አማሃ ዜናውን አድርሶናል።
የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ መንግስት በህገ መንግስቱ ቃል ኪዳን በገባቸው ዓለም አቀፍ ድንጋጌዎችና ሌሎች ህጎች የገባቸውን ግዴታዎች እንዲፈጽምና እንዲያስፈጽም በመግለጫው አሳስበዋል። ጥቅምት 1 ቀን 2012 ዓ.ም በአፋር ክልል ማንነታቸው አይታወቅም ባላቸው ታጣቂዎች የ17 ሰዎችን ህይወት የቀጠፉትን፣ ጥቅምት 11 ሌሊት የፖለቲካ አክቲቪስት ጃዋር መሐመድ ያስተላለፉትን መልእክት ተከትሎ በኦሮሚያ ክልል የተለያዩ ስፍራዎች በተፈጠረ ሁከት ያያሌ ሰዎች ህይወት ማለፉን፣ ቁጥራቸው በውል የማይታወቅ ዜጎች የአካል ጉዳት እንደደረሰ፣ ግምቱ ተለይቶ ያልታወቀ ንብረት መውደሙን በመዘርዘር መንግሥት ተገቢውን ማጣራት አድርጎ ድርጊቱን ባነሳሱና የሰብአዊ መብቶችን ጥሰቶችን በፈጸሙ ግለሰቦችና አካላት እንዲሁም ይህንን የመከላከልና የመቆጣጠር በሕግ የተጣለባቸውን ኃላፊነት ሳይወጡ በቀሩ የጸጥታ ኃይሎችና የመንግሥት ኃላፊዎች ላይ ሕጋዊ እርምጃ እንዲወሰድ ጠይቀዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ በተከሰተው ሁከት በቀጥታ ወይንም በተዘዋዋሪ መንገድ በጥፋቱ ተሳታፊ የሆኑ ሰዎች ሁሉ በሕግ ተጠያቂነታቸው መረጋገጥ አለበት ይላል። የኮሚሽኑ መግለጫ አክሎ በተለይ ጥቅምት 12 ቀን 2012 ዓ.ም ጀምሮ በተቀሰቀሰው ውዝግብና ሁከት የተሞላ ነውጥ የበርካታ ሰዎች ሕይወት ከመጥፋቱ፣ የአካል ጉዳት ከመድረሱ፣ ንብረት ከመውደሙና የሰዎች መደበኛ ኑሮና ሰላማዊ ሁኔታ ከመረበሹ በተጨማሪ ሰብአዊ መብቶችን ከፍተኛ አደጋና ስጋት ላይ የጣለ እጅግ አሳሳቢ ክስተት ነው ብሎታል። የኮሚሽኑ መግለጫ በተለይ አለ ካለው የቅሬታና የጥያቄ መፍቻ ሕጋዊ መንገድ ውጪ በአመፅና በእልቂት ማስፈራሪያ ለማስፈጸም የታየው ተግባርና ያስከተለው ጉዳት የሕግ የበላይነትን፣ የአገርን ሰላምና ሥርዓትን በአደባባይ በመገዳደርና በመጣስ ከፍተኛ የሰብአዊ መብቶች ቀውስ ያስከተለ በመሆኑ በየደረጃው በቀጥታና በተዘዋዋሪ መንገድ በጥፋቱ ተሳታፊ የሆኑ ሰዎች ሁሉ በሕግ ተጠያቂነታቸው መረጋገጥ አለበት ብለዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው። ባለፈው ሳምንት ትግራይን የወረረው የአንበጣ መንጋ የመከላከል እርምጃዎች ከተወሰዱባቸው አካባቢዎች ወደ ሌሎች አዳዲስ ቦታዎች እየተዛመተ መሆኑ ተገልጿል። የትግራይ ክልል ትምህርት ቢሮ የአንበጣውን መንጋ ለመከላከል የሁለተኛ ደረጃ ትምህርት ቤቶችና የኮሌጆች ተማሪዎች እንዲሁም አስተማሪዎች መከላከል ላይ እንዲሰማሩ ጥሪ አቅርቧል። ሙሉጌታ አጽብሃ ዝርዝር አለው።
ወደ ትግራይ ክልል ከገባ አንድ ሳምንት የሆነው የበረሃ አንበጣ መንጋ ወደ ተለያዩ የክልሉ ወረዳዎች መስፋፋት መቀጠሉ ተገልጿል። በክልሉ የግብርናና ገጠር ልማት ቢሮ የህዝብ ግንኙነት ዳይሬክተር አቶ ሚካኤል ምሩጽ እስካሁን የአንበጣ መንጋው 9 ወረዳዎች ማካለሉን ተናግሯል።
ክልሉ ኦሮሚያና በአማራ አካባቢም ትልቅ ወረም ስለሚታይ አፋር አካባቢም ስላለ መከሰቱ ግራንት ሊሆን ስለማይችል አብረተሰቡ በጥንቃቄ ማሳውን በትኩረት እንዲመለከት እንመክራለን። እስካሁን ድረስ በጣም ከፍተኛ ደረጃ የሚገልጽ ነው። የትግራይ ህዝብ ትብብሩን ያሳየበት አንድ ዶክመንት የገለጸበት ሁኔታ ነው ያለው። በአሁኑ ሰዓት
የበረሃ አንበጣ ተብሎ የሚታወቅ መንጋ ቀድሞ ከታየባቸው በተጨማሪ አዳዲስ አካባቢዎችን እየወረሩ ይገኛሉ ብሏል። በዛሬው ዕለት አንበጣው ጋንታ ፈሹም ወረዳን እንደወረረ አቶ ሚካኤል ተናግሯል። አንበጣው አንድ አካባቢን ትቶ ወደ ሌላው መውረሩ ለመከላከል ችግር ይፈጥር እንደሆነ አቶ ሚካኤልን ጠይቃቸዋለሁ።
ልክ መንጋ ነው የሚታየው እና በተለያየ አካባቢም ሲገባ ስለቆየ ያንን መንጋ ህብረተሰብ ያን አንበጣ መንጋ ባደረበት አካባቢ የኬሚካሎች እየተካሄደበት ነው የሚገኘው። ስለዚህ የኬሚካሎች ተካሄደበት ግን ወዲያ ማይሞትም ስለሚችል ወልከን አንድ ቀን ሊቆይ ስለሚችል እየተዳከመ ስለሚሞት በየአካባቢው የሚታይበት ወይ እንደዛ የሚከሰትበት ሁኔታ አለ። ሌላው ደግሞ ከዛ ከኬሚካል ያመለጠ ደግሞ ሌላ ቦታም የሚከሰትበት ባህሪያው ስለሆነ ይህኛውን ለመከላከል ብዙ ችግር ነው የሆነው። ነገር ግን አሁን በህብረተሰቡ ትልቅ ትብብር አሁን የማዳከም ስራ የተሰራ ነው።
የትግራይ ክልል ትምህርት ቢሮ የሁለተኛ ደረጃ ተማሪዎችና በክልሉ መንግስት በሚተዳደሩ ኮሌጆች የሚገኙ ተማሪዎችና አስተማሪዎች ትምህርት አቋርጠው የአንበጣ መንጋውን ለመከላከል ከዛሬ ሁለት ጀምሮ ለሶስት ቀናት በሁሉም የትግራይ አካባቢዎች እንዲሰማሩ መደረጉ አሳውቀዋል። የቢሮው ምክትል ኃላፊ አቶ ባታ ወልደ ሚካኤል በዛሬው ዕለት በሰጡት መግለጫ ተማሪዎችና አስተማሪዎች አንበጣውን የመከላከል ስራ ከተጠናቀቀ በኋላ የትምህርት ጊዜውን ለማካካስ ቅዳሜና እሁድ መማር ማስተማር እንዲቀጥል ጥል ተወስኗል ብለዋል። ለአሜሪካ ድምጽ ሙልጌታ ጽቡሃ መቀለ።
ሙልጌታን እናመሰግናለን። ክብራትና ክብራን አድማጮች ዜናም ይተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ፕሬዝዳንት ትራምፕ በተፎካካሪያቸው ላይ ለተነጣጠረ ሴራ ከዩክሬኑ ፕሬዝዳንት ጋር የመመሳጠር ሙከራ አድርገዋል በሚል በቀረበባቸው ውንጀላ ዙሪያ የዩናይትድ ስቴትስ ምክር ቤት በያዘው የማጣራት ስራ ዛሬ ረቡዕ የሁለት የውጭ ጉዳይ መስሪያ ቤት የዩክሬን ጉዳይ አዋቂዎችን ምስክርነት ይሰማል። በትላንትናው ዕለት ለምክር ቤቱ አባላት የምስክርነት ቃላቸውን የሰጡት የዋይት ሃውስ የጸጥታ ጉዳዮች ልዩ ባለሙያ ሌተና ኮሎኔል አሌክዛንደር ቪድማን እንደ አውሮፓውያን አቆጣጠር ባለፈው ሐምሌ 25 ፕሬዝዳንት ትራምፕ ከዩክሬኑ ፕሬዝዳንት ቭላዲሚር ዘለንስኪ ጋር ያደረጉትን የስልክ ንግግር በስፍራው ተገኝተው ከተከታተሉ ሰዎች መካከል ናቸው። ያ በሁለቱ መሪዎች መካከል የተደረገ የስልክ ልውውጥ አሳስቦኝ ነበር። የውጭ መንግስት በአሜሪካ ዜጋ ላይ ምርመራን ዲያካይድ መጠየቁ ተገቢ ነው ብዬ አላስብም። ይህም የዩናይትድ ስቴትስ መንግስት ለዩክሬን በሚሰጠው እርዳታ ላይ ሊያሳድር የሚችለው ተጽዕኖ አስጨንቆ ነበር ሲሉ ቪድማን ምርመራውን ለሚያካሄደው የምክር ቤቱ የደህንነት ጉዳዮች ንዑስ ኮሚቴ ያስታወቁት። ፕሬዝዳንት ትራምፕ ከዩክሬኑ ፕሬዝዳንት ቭላዲሚር ዘለንስኪ ጋር ያደረጉትን የስልክ ጥሪ እንደ አውሮፓ አቆጣጠር በ2016 በተካሄደ የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ዩክሬን የዩናይትድ ስቴትስን የዴሞክራቲክ ፓርቲ ለመርዳት ጣልቃ ገብታለች በሚል ወንጀላ ለኬቭ ባቀረቡት የመርምሩልኝ ጥያቄ በመጪው 2020 በሚካሄደው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ በዴሞክራቱ ተፎካካሪ እጩ ጆ ባይደንና ለዩክሬን የነዳጅ ኩባንያ ይሰሩ የነበሩ ልጃቸው ሃንተር ባይደን ላይ የሙስና ወንጀል ሰርተዋል ሲሉ የዩክሬኑ ፕሬዝዳንት ዘለንስኪ እንዲመረመሩላቸው ያቀረቡት ጥሪ በዩናይትድ ስቴትስ ምክር ቤት የዲሞክራቲክ ፓርቲ አባላት በፕሬዝዳንት ትራምፕ ላይ የከፈቱት ከስልጣን ይውረዱ ጥያቄ ምርመራ መሰረት መሆኑ ይታወቃል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በሰሜናዊ ካሊፎርኒያ የተቀሰቀሰውን ሰደድ እሳት እያንቀለቀለ ስፋት ያለው ስፍራ እንዲያካልል ምክንያት የሆነው ከባድ አውሎ ነፋስ ረገብ ቢልም በግዛቲቱ ደቡባዊ ክልል የሚገኙ የእሳት አደጋ ተከላካዮች ግን በበኩላቸው የአየር ትንበያ ባለሙያዎች በዓመታት ውስጥ ከታዩት ሁሉ የበረታ ይሆናል የሚል ግምት በሰጡት እጅግ ከባድ አውሎ ነፋስ አማካኝነት ከምዕራባዊ ሎስ አንጀለስ ሊዛመት ይችል ይሆናል የሚል ስጋት ላሳደረ የሰደድ እሳት መዘጋጀት ላይ መሆናቸውን ተናግረዋል። ሁለቱም የግዛቲቱ አካባቢዎች በየአመቱ በዚህ ወቅት ለሚስተዋለው እጅግ ሞቃታማና ደረቅ የአየር ጠባይ ለሚቀሰቀሱት ከባድና በከባድ አውሎ ነፋስ አዛማችነት ሰፊ አካባቢን ያካለለ ሰደድ እሳት ለማጥፋት ትንቅንቅ ይዘዋል። የዜናው ሰዓት አበቃ።
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በአጭር መጎድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ጥቅምት 18 2012 ዓመተ ምህረት ፕሮግራም ነው።
ኢትዮጵያ ካለችበት ቀውስ መሰል ሁኔታ እንዴት ትውጣ?
እኛ ስለ ሀገር የምናወራው ህዝብ እንደ ህዝብ ሲኖር ነው። ህዝብ አከፈጅት ካለ፣ የሃይማኖት ነጻነት ከሌለ፣ ወጥቶ የመግባት ነጻነት ከሌለ፣ እልቂት ካለ ስለ ፖለቲካ የምናወራ ጉዳይ አይደለም። ስለ ስልጣን የምናወራ ጉዳይ አይደለም።
በጣም ለኛ ትልቅ መከራና ስቃይ የሆነው ነገር ቴክኖሎጂ። የቴክኖሎጂ መኖር በጣም አስፈላጊ ነገር ነው። ለውቀትም ራስን ለማሻሻልም ተገቢ ነው። ግን እኛ በተዘዋዋሪ መንገድ ለጥፋት እየተጠቀምንበት ነው። በተለይ ይሄ ማህበራዊ ሚዲያ ፌስቡክ ሁሉም ጋዜጠኛ ነው ሆኖ።
በምሽቱ ስርጭታችን የምሁራንን ግምገማ ይዘናል። ወደ ኋላ ይቀርባል። እንድታዳምጡን ጋብዛለን።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
737 ማክስ ጄቶቹ ላይ የቴክኒክና የንድፍ ችግር እንደነበረባቸው አምራቹ ቦይንግ ኩባንያ ለመጀመሪያ ጊዜ በአደባባይ አምኗል። የኩባንያው ዋና ስራ አስፈጻሚ በዩናይትድ ስቴትስ የተወካዮች ምክር ቤት ፊት ቀርበው ትላንትናና ዛሬ እየተጠየቁ ናቸው። ሰለሞን አባተ ዝርዝሩን ይዟል።
ባለፈው አመት ውስጥ በአምስት ወራት ልዩነት ኢንዶኔዥያና ኢትዮጵያ ውስጥ 346 ሰው ሕይወት የቀጠፉት አደጋዎች በቦይንግ በራሱ ስሪት ምክንያት የተፈጸሙ ስለመሆናቸው በግልጽ ለማመንና ለመቀበል እስከ ትናንት ረፋድ ድረስ ሲያንገራግር መቆየቱ ነበር ቦይንግ የሚታወቀው። ሁለቱ 737 ማክስ 8 ጄቶች ካጠፉት ሌላ በዓለም ዙሪያ የብዙዎችን ሕይወት ማጨለማቸው፣ ብዙ ቤተሰቦችን የሐዘን ከል ማልበሳቸው፣ ሀገሮች ብሔራዊ ሐዘን ቀኖችን እስከማወጅ እንዲደርሱ አድርጓቸዋል።
On behalf of myself and the Boeing company, we are sorry deeply.
በራሴና በቦይንግ ኩባንያ ስም ጥልቅና እውነተኛ ይቅርታ ጠይቃለሁ። እኔ ራሴ እንደ ባልና እንደ አባትም በደረሰባችሁ ጉዳቶች ልቤ ተሰብሯል።
የቦይንግ ኩባንያ ዋና ስራ አስፈጻሚ ዴንስ ኒውለምበርግ ትናንት በዩናይትድ ስቴትስ የሕግ መወሰኛ ምክር ቤት የንግድ የሳይንስና የትራንስፖርት ኮሚቴው ፊት ቀርበው የተናገሩ ጊዜ ግን ያማንገራገር ተሰበረ። ኮሚቴው ይህንን እማኝነት የጠራው ቦይንግ 37 ማክስ ሞዴሎች የንድፍ የግንባታና የብቃት ፍቃድም የማውጣት ሂደት ችግሮች እንደነበሩበት፣ በሙሉ ዓመት እዚህም እዚያም እየሸለኩ ሲወጡ በነበሩ መረጃዎች ላይ ተጨማሪ ማብራሪያ ከኩባንያው ከራሱ መሪዎች ለማዳመጥ ነበር። ከዋና ስራ አስፈጻሚው ሚውለንበርግ ጋር የኩባንያው ምክትል ፕሬዚደንት ጆን ሃሚልተን፣ የብሔራዊው የትራንስፖርት ደህንነት ቦርድ ሊቀመንበር ሮበርት ስሟልት፣ የቴክኒክ ግምገማ ባለሥልጣናት ጥምረት ሊቀመንበር ክሪስቶፈር ሃርት አብረው ነበሩ። ልክ የዛሬ ዓመት ትናንት ነበር የመጀመሪያው የማክስ 8 አደጋ ኢንዶኔዥያ ላይ የደረሰው። 189 ተሳፋሪና የበረራ ቡድን አባላት አለቁ። ከአዲስ አበባ ወደ ናይሮቢ ለመብረር ከቦሌ ዓለም አቀፍ አውሮፕላን ጣቢያ በበረራ ቁጥር ኢቲ 302 ተመዝግቦ እሁድ መጋቢት 1 2011 ዓመተ ምህረት የተነሳው ሌላ ቦይንግ ማክስ 8 ጄት 157 ተሳፋሪዎችና የበረራ ቡድን አባላትን ቢሾፍቱ ላይ ቀጠፈ።
They were in flying coffins as a result of Boeing deciding that it was going to conceal MCAS.
ቦይንግ ኤምካስ የበረራ መቆጣጠሪያ ቴክኖሎጂውን መደበቅ በመፈለጉ ምክንያት ከአብራሪዎቹ እነዚህ ሰዎች በሬሳ ሳጥኖቻቸው ውስጥ ይበሩ ነበር ነው ያሉት የኮኔክቲከቱ ሴኔተር ከአድማጮች አንዱ የነበሩት ሪቻርድ ብሉመንታል ተክሳስ አዘልቃል ነው ያሰሙት። የቦይንግ ዋና ስራ አስፈጻሚ በርግጥ ጥፋት መፈጸሙን አምነዋል። ተሳሳትን አሉ።
We've made mistakes and we got some things wrong.
የቦይንግ ገጽታ በእጅጉ ተጎድቷል። በየዓለም ገበያው የአክሲዮን ሽያጭ ድርሻው ሲያሽቆለቁል ታይቷል። ማክስ ጄቶች ሁሉ ዛሬም እንዳረፉ ናቸው። ዋና ስራ አስፈጻሚው በዚሁ የትናንት የሴኔት ቆይታቸው ወቅት ራሳቸው እንዳሉትም በልብ ስብራት ስሜት ለቤተሰቦችና ለባለስልጣናቱ እንዲሁም ለእንደራሴዎች ባሰሙት ንግግር የኔ ቃል ባያጽናናችሁም አይለመደንም ብለዋል።
And I want to convey our absolute commitment to safety, our commitment to learning.
እናም ለደህንነትና ለመርማሪ ያለንን ፍጹም ቁርጠኝነት ልገልጽላችሁ እወዳለሁ። በምንሰራው ሁሉ የሰውን እምነት እንደገና መልሶ ለማግኘትና እንዲህ አይነት አደጋዎች ጨርሶ እንዳይደገሙ ለማድረግ ያለንን ቁርጠኝነት ልገልጽላችሁ እወዳለሁ። ፈጽሞ አንረሳውም።
የቦይንግ ኩባንያ ከፍተኛ ኃላፊዎችና የሚመለከታቸው የመንግስቱ ባለስልጣናት ዛሬም በተወካዮች ምክር ቤቱ የህግ መምሪያ የትራንስፖርት ኮሚቴ ፊት ቀርበው እማኝነታቸውን እየሰጡ ናቸው። የኢትዮጵያ አየር መንገድ ባለስልጣናትን ሐሳብ አካተን በነገው ምሽት ስርጭታችን ሰፋ ያለ ዘገባ ይዘን ለመመለስ እንጥራለን።
ቀደም ሲል ያዳመጣችሁት አድማጮቻችን የዕለቱን አብይ ርዕስ ነው። አሁን ወደ ትንታኔ እናልፋለን።
ለምርጫ አስፈጻሚዎች ስልጠና መስጠትን ጨምሮ የሲዳማን ውሳኔ ህዝብ ለማካሄድ የሚያስችሉ የተለያዩ ዝግጅቶችን እያደረገ መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ሲዳማ በደቡብ ክልል ውስጥ ይቆይ ወይስ ራሱን ችሎ እንደ አንድ ክልል ይደራጅ በሚል የሚንቀሳቀሱ ፓርቲዎችንና ሲቪክ ማህበራትንም እየመዘገበ መሆኑን ቦርዱ አመልክቷል። ውሳኔ ህዝብና ምርጫ የተለያዩ ክንዋኔዎች ቢሆኑም ለመጪው ሀገር አቀፍ ምርጫ ትምህርት እንደሚወስድ የቦርዱ የኮሙኒኬሽንስ ዳይሬክተር ሶሊያና ሽመልስ ለቪኦኤ ገልጸዋል። እስክንድር ፍሬው ሙሉን ዘገባ ይዟል።
ቅድመ ዝግጅት ስንል ከደህንነት አንጻር ከቁሳቁስ ከሰነድ ከማዘጋጀት አንጻር ምን አይነት ቅድመ ዝግጅት ይደረጋል? ይሄንን ስንል ምዝገባ ሳይሆን ድምጽ አጠጣት ሂደቱን ብቻ ማለት ነው። ሁለት ግሩፕ ይሄን ይሰራል። የድምጽ አጠጣት ሂደት ደግሞ እንዴት ነው የሚለው
ቁጥራቸው 6400 እንደሚሆን የተገለጸው ሰልጣኞች በሲዳማ ዞን የሚካሄደውን ህዝበ ውሳኔ ለማስፈጸም የሚያስችል የተግባር ልምምድ ያደረጉ ነው። በኢትዮጵያ ለመጀመሪያ ጊዜ የሚካሄደውን ይሄንን ህዝበ ውሳኔ በብቃት የማስፈጸም ኃላፊነት ታዲያ በእነዚህ ሰልጣኞች ላይ ወድቋል። ከኢትዮጵያ ብሔራዊ ምርጫ ቦርድ የኮሙኒኬሽን ዳይሬክተር ሶሊያና ሽመልስ ጋር ያደረኩት ቃለ ምልልስም ከስልጠናው ዓላማ የሚጀምር ነው።
የስልጠናው ዋና ዓላማ ያው አስፈጻሚዎቹ ሲሄዱም የሚጠብቃቸው ነገር እንዲያውቁት ህዝብ ውሳኔ ማስፈጸም ምን ማለት እንደሆነና በአዲሱ የምርጫና የፖለቲካ ፓርቲዎች አዋጅ መሰረት ደግሞ አንድ ምርጫ ለማስፈጸም የሚያስፈልገው መሰረታዊ መርሆቹ ምንድናቸው? መስፈርቶቹ ምንድናቸው? መደረግ ያለባቸው ሂደቶቹ ምንድናቸው? ስነ ስርዓቱ በተለይ ደግሞ የመራጮች መዝገባ አንደኛው ነው። ሌላኛው ደግሞ የመራጮች ድምጽ አሰጣጥ ምን ይመስላል? ከዛ በኋላ ደግሞ ድምጽ ቆጠራና ድምጽ ማስተላለፍ እንዴት ይሆናል የሚለውን ዋናውን ግን ደግሞ በአጠቃላይ ደግሞ ህዝብ ውሳኔ ማለት ምን ማለት ነው? የሚተበቁ ካንደ ህዝብ ውሳኔ ከመስፈጸም ህዝብ ውሳኔ ብቻ ሳይሆን ምርጫን ከመስፈጸም አካል የሚተበቁ መሰረታዊ ጉዳዮች ምንድናቸው የሚለውን በአጠቃላይ እነዚህ ነገሮች የሚያስልጠና ነው እየሰጠን ያለነው።
እንግዲህ አንዱ ክንውን የሚሆነው ቅስቀሳ ነው። እንግዲህ ሁለት ቡድን ይኖራል፣ ሁለት አመለካከቶች። አንዱ ሲዳማ በደቡብ ብሔር ብሔረሰቦችና ህዝቦች ክልል ስር እንዳለ ሆኖ ይቆይ፣ አንደኛው ደግሞ ሲዳማ ራሱን ችሎ ክልል ሆኖ ይወጣ የሚል ነው። እና ማናቸው የሚቀሳቀሱት? መቼ ነው ቅስቀሳው የሚጀምረው?
ቅስቀሳ ከመስከረም 25 ጀምሮ በሚል ነው የመርሃ ግብራችን ውስጥ ያዝነው። እሱን አስከትሎ ደግሞ ምን ብለን አንድ ማስታወቂያ አውጥተን ነበረ። በእነዚህ ጉዳዮች ላይ ሐሳብና አስተያየት ያላችሁ አካላት፣ በቅስቀሳው ሂደት ውስጥ መረጃ በመስጠት ሂደት ውስጥ መሳተፍ የምትፈልጉ አካላትን ብለን ማስታወቂያ አውጥተናል። ሲቪክ ማህበራት ሊሆኑ ይችላሉ፣ የፖለቲካ ፓርቲዎችም ሊሆኑ
ይችላሉ። ሊቀሳቀሱ ማለት ነው መረጃ መስጠት ሲባል?
አዎ ሊሆን ይችላል። እኛ መረጃ መስጠት በእኛም በኩል የምንሰጠው አለ። ለምሳሌ ወጣችሁ ተመዝገቡ፣ የምዝገባ ቀን ይሄ ነው የመሳሰሉት ምንለው አለ። ለምሳሌ ደግሞ በክልልነት ለመደራጀት ያስፈልገናል የሚሉ አካላት ደግሞ ወጥተው በዚህ ቀን ምርጫ ስለሚካሄድ ወጣችሁ ተመዝግባችሁ የክልልነት ድምጽ ተሰጣላችሁ የሚሉም ይኖራል፣ በዛኛውም ሳይድ ይኖራል። ስለዚህ በእኛ በኩል ያደረግነው ምንድነው የሁለቱን አካላት በኩል ያሉ ኢንትረስቶች ካሉ ምርጫ ቦርድ መጥተው እንዲመዘገቡና
ፍላጎቶች የሚያንጸባርቁ ቡድኖች ማለት
አዎ ፖለቲካ ፓርቲዎች ሊሆኑ ሲቪክ ማህበራት ሊሆኑ ይችላሉ። ምክንያቱም በዋናው ምርጫ ጊዜ ያው እንደሚታወቀው ፖለቲካ ፓርቲዎች ናቸው። ፓርቲዎች የራሳቸውን ፕሮግራም ነው ፕሮሞት የሚያደርጉት። በዚህኛው ላይ ግን ትንሽ ለየት ይላል ያልነው ምንድን ነበር? በሲቪክ ማህበራት በኩል ለምሳሌ ይህን ጉዳይ ላይ ለመቀስቀስ ብቻም ላይሆን ይችላል፣ ለምሳሌ ለመወያየትም ሊሆን ይችላል። በተለይ ደግሞ የዚህ የሰላም ኮምፖነንት ያለው በአግባቡ ራሱ ሂደቱን በሁለቱም በኩል ያሉ ሀሳቦች የተለያዩ ሀሳቦችም ኖረው እሱ ሀሳብ ተገልጾ እንዴት ይሆናል የሚለውን በማስመልከት መስራት የሚፈልጉም ካሉ ብለን ማስታወቂያ አውጥተናል። በማስታወቂያ ባወጣ ነው መሰረት እኛ እናደርጋለን ብለን የምናስበው እንግዲህ በዛ ውስጥ የሚመጡትን ፓርቲዎች እናያለን፣ ሲቪክ ማህበራትን እናያለን። ከዛ በኋላ ደግሞ የሰዓት የአየር ሰዓት ድልድል ደግሞ ከሚዲያዎች ጋር እየተነጋገርን ነው።
ክልሉ ሚዲያ ብቻ ነው?
አይ ክልሉም ጋር ከፌዴራል ሚዲያም ጋር እየተነጋገርን ያለ ነው። ከሚዲያዎች ጋር እየተነጋገርን ያለ ነው በሁለት መልኩ ነው። አንደኛው ለቅስቀሳ የሚሆኑ እነዚህ ሲቪክ ማህበራትና ፓርቲዎች ሰዓት የሚፈልጉ ከሆነ ለሱ ጥቅም ላይ ለማዋል ለነሱ ደግሞ የምንጠብቀውን ያህል ያን ያህል የሚከራከሩና ለቅስቀሳው ሀሳብ እናቀርባለን የሚሉ አካላት ከሌሉ ደግሞ ለመራጮች መረጃ ለቮተር ሬጅስትሬሽንነትን ለቮተር መረጃ ኢንፎርሜሽን ለመስጠት እንዲያገለግል ብለን እሱን ውይይት እያደረግን ነው ከሚዲያዎች ጋር በክልሉም ደረጃ እንደገና ደግሞ በፌደራልም ደረጃ ማለት ነው። ስለዚህ ቀጥሎ የሚሆነው ስቴፕ ምንድነው? ቅስቀሳ ውስጥ መሳተፍ እንፈልጋለን የሚሉ አካላትን አይተን አንደኛ እነዚህ አካላት አስፈላጊ ናቸው ወይ የሚመለከታቸው አካላት ናቸው ወይስ አይደሉም የሚለውን መስፈርት እናያለን። ከዛ በማስቀጠል ደግሞ እነዚህ አካላት እንቀሰቀሳል ነው ታሳባቸውን አዘጋጅተው የሚያቀርቡበትን ጊዜ ፕላትፎርም እና መሳቻለን ከሚዲያዎች ጋር መተባበር። ከዛ በተጨማሪ ደግሞ በእኛ በኩል ደግሞ መረጃ መሰጠት የሚገባውን የመረጃዎች መረጃ ደግሞ እናቀርባለን ማለት ነው። ይሄንን ነው እየሰራን ያለነው።
25 እንግዲህ ሩቅ አይደለም። ጥቅምት 25 ጀምሮ ቅስቀሳ ይጀምራል እስከ 30 ድረስ ይቀጥላል። ስንት ሰው ተመዘገበ እስከ ወይ ስንት ፓርቲዎች ሲቪክ ማህበራት
በኩል ለምሳሌ በሲቪክ ማህበራት በኩል 3 ሲቪክ ማህበራት ተመዝግበዋል።
ምን ብለን እንቀሰቀሳለን ይሄኛው
ሳይባል በዚህ መሰረት ኢንትረስት አለን ብለው ነው ያሉት። እንግዲህ የኛ ስራ የሚሆነው በዚህ ሳምንት ኢንትረስት አለን ያላችሁትን መታችሁ የምታስቀምጡ ፕላትፎርም ውስጥ ምንድን ነው የምታደርጉት የሚለውን ነገር እነሱ ጠርተን ማነጋገር ነው። በፓርቲዎቹ በኩል የተመዘገቡ እንዳሉ አውቃለሁ፣ በትክክል ቁጥራቸው ስንት እንደሆነ ነው ያላወቅኩት።
ሲዳማ ራሱን ችሎ ክልል ይሁን የሚሉ ፓርቲዎች ናቸው የተመዘገቡት ወይስ በደቡብ ክልል ስር ይቆይ የሚሉ?
እኛ የጠየቅነው ስንጠይቅም ብለን የጠየቅነው በዚህ የቅስቀሳ ላይ ለመሳተፍ የምትፈልጉ ፓርቲዎች ብለን የጠየቅነው። ስለዚህ የሁለቱም አካላት ሊሆኑ ይችላሉ፣ መቆየትም አለበትም ሊሆኑ ይችላሉ፣ ወይም ደግሞ በክልልነት መደራጀት አለበት የሚሉ አካላትም ሊሆኑ ይችላሉ። እሱንም የምናውቀው ለፕላትፎርሙ አዘጋጅታችሁ ነው የምንለውን ውይይት በምናደርግበት ወቅት ነው። ከዛ ውጭ ደግሞ ለሚዲያዎች ደግሞ አየር ሰዓታቸውን እያዘጋጁ ነው። በእነሱ በኩል ደግሞ ይሄን አየር ሰዓት አዘጋጅተናል ብለው የመጀመሪያውን ረቂቅ ለእኛ አቅርበውልናል። ከዛ በኋላ እንግዲህ ከእሱ ጋር ደግሞ ከሚዲያዎች ጋር እና ከእነሱ ጋር አብረን ተነጋግረን ሆነን ወደ ምደባና ወደ ውይይቱ እንሄዳለን ማለት ነው።
ከዚያ ሶሊያና የደቡብ ብሔር ብሔረሰቦችና ሕዝቦች ክልል ገዢ ፓርቲ ሆኖ እንደሄድን አንድነትን ምረጡ ማለት ሲዳማ በደቡብ ክልል ስር ቢቆይ ይሻላል ራሱን ችሎ ከሚደራጅ የሚል ቅስቀሳ ሊያደርግ ይችላል የሚሉ መረጃዎች ይወጡ ነበር። እውነት ነው? ከተመዘገቡት አንዱ ነው የክልሉ ገዢ ፓርቲ?
እውነቱን ለመናገር የተመዘገቡትን ፓርቲዎች አላየሁም፣ ግን ቢሆን አይገርመኝም። ምክንያቱም እንደ ክልሉ ገዢ ፓርቲን ብቻ ሳይሆን እንደ ክልልም ራሱ አንድ ክልል ብዙ ዞኖች ቢኖሩት ደስ ይለዋል፣ ባይቀነስበት እንዲያውም ጭራሽ ቢጨመርለት አይደለ? ሁሉም ነገር ሁሉ ጊዜ ትልቅና ብዙ ዞኖች ያሉት ክልል ቢሆን ደስ ይለዋል። ስለዚህ በአጠቃላይ እንደዛ ብሎ የሚቀሰቀስም ከሆነ ቆዩልኝ ብሎ የሚቀሰቀስም ከሆነ ጤናማ ነው ብዬ ነው የማስበው። ዝርዝር ውስጥ መኖር አለመኖራቸውን አላውቅም፣ ግን ጤናማ ያልሆነ ነገር አይመስለኝም።
ክልሉ ውስጥ ቅስቀሳ ሲደረግ መንገዶች፣ አደባባዮች ላይ እየዞሩ በድምጽ ማጉያ መቀስቀስን፣ ፖስተር መለጠፍን ይጨምራል ቅስቀሳ ሲባል ነው? የመገናኛ ብዙሃን ቅስቀሳ ብቻ ነው?
እኛ የመገናኛ ብዙሃን ቅስቀሳ ነው ሬጉሌት የምናደርገው ፍትሃዊና ፌር እንዲሆን ማለት ነው። ከዛ ውጭ በክልሉ ውስጥ የቅስቀሳ ቀን ተብሎ ቅስቀሳ ለሚያደርጉ አካላት ደግሞ በሚንቀሳቀሱበት ወቅት የሰላም ችግር እንዳይኖርባቸው ኦልሬዲ ከክልሉ ጋር ግንኙነት አለን፣ አብረን ነው የምንሰራው። ይሄኛው መርሃ ግብርም እነሱም አላቸው። በዛ ላይ ደግሞ በተጨማሪ ደግሞ የሴኩሪቲ ፕላን የኤሌክቶራል ሴኩሪቲ ደህንነት ፕላንም ብለው በራሳቸው ደግሞ አዘጋጅተው ለእኛም አጋርተውናል። ለሚደረገው ማንኛውም ከህዝብ ውሳኔ ጋር ተይዞ የሚደረግ ማንኛውም እንቅስቃሴ ሰላማዊ እንዲሆን እንዴት እንደሚያደርጉ፣ ምን ያህል የሰው ኃይል እንደሚያስፈልግ የመሳሰሉት። ስለዚህ ዝግጅቱ አለ። የሚዲያውን በኩል ግን ያው ቀጥታ እያንዳንዱ ቀስቃሽ አካል ሚዲያ ጋር እየሄደ ለማይናገር በእኛ በኩል ሂደቱን ሬጉሌት እናደርጋለን እናስተባብራለን ማለት ነው። ከዛ ውጭ ያለው ግን በመሬት ላይ የሚደረገው የቅስቀሳ ጊዜ በቅስቀሳ ቀናት ውስጥ በሰላማዊ ሁኔታ እስከተካሄደ ድረስ ክልሉም ደግሞ ለዚህ የሰላም ችግር እንዳይኖርበት ዝግጁ ነው፣ ይህንን ተዘጋጅቶ ነው የሚጠብቀው ያለው ማለት ነው።
አምስት ቀናት አነሱ ለቅስቀሳ የሚሉ ሰዎች አሉ። ከ25 እስከ 30 የሚለው እንዴት ነው የታስበው? ትቀበሉታላችሁ? አነሰ የሚለውንስ?
በእኛ በኩል አንሷል ብለን አናስብም። ማለት ማነስን እናወራው ከተባለ ለእኛም ጊዜ አንሶናል። ጊዜ ሁል ጊዜ ያንሳል። ለመቀስቀስም ጊዜ ያንሳል፣ ለመዘጋጀትም ለመጫው ጊዜ ያንሳል። እኛም በጣም በትልቅ ፕሬሸር ውስጥ ሆነን ነው የአስፈጻሚዎች ስልጠና አከናውነን እነሱን እንደገና ዲፕሎይ አድርገን 690 በላይ ለሆኑ ምርጫ ጣቢያዎች ውስጥ በጣም ብዙ ሺህ አስፈጻሚዎች ልከን ንብረት ልከን እናስፈጽማለን ብለን እናስበው እና ሁሉ ጊዜም ቢሆን ሰፋ ያለ ጊዜ ቢኖር የሥራውን በጥራት ለመስራት እንደገና ሐሳብን በደንብ ለማስተላለፍ ይጠቅም ይችላል። አሁን ካለው ሁኔታ አንጻር ግን የቅስቀሳውን ቀን ጨመር ነው ማለት ህዝብ ወሰን የሚካሄድበትን ቀን ጨመር ነው ማለት ነው። ባለፈውም እንዳጋጠመው አንደኛው ነገር አለመከናወኑ ምክንያት የሚነካ ጊዜ እንደገና ሙሉውን እስከ ህዝብ ውሳኔ ቀን ድረስ ያለውን ጊዜ አጠቃላይ ፕሮግራሙን ይነካል። አጠቃላይ ፕሮግራሙን ደግሞ ማንኛችንም መንካት አንፈልግም። በእኛም በኩል ይህን እናስፈጽመን በሚገባ ማጠናቀቅ እንፈልጋለን። በሌሎች አካላትም በኩል ደግሞ ህዝብ ውሳኔው በቶሎ ተካሂዶ የሚቀጥለው ስቴፕ ላይ መሄድ ይፈልጋሉ። ስለዚህ ከዛ አንጻር ከነበረው ጊዜና ከወጣበት ቅድም አንጻር በተቻለ መጠን እንግዲህ በእኛ በኩል በቂ ነው ብለን ነው የምናምነው።
የመጀመሪያ ጥያቄ ላድርገውና ቦርዱ ይሄንን ህዝብ ውሳኔ ሲያስፈጽም እንግዲህ ብዙ ተስፋ የተጣለበት ምርጫ ቦርድ ነው አሁን ያለው አገሪቱ ውስጥ ከነበረው የኋላ ታሪኮች አንጻርም የመጀመሪያ መፈተኛችን ነው በሚል ስሜትና ቀጣዩንም አገር አቀፍ ምርጫ ከታሳቢ ያደረጋችሁ ነው ተንቀሳቀሳችሁ ያላችሁት?
አገር አቀፍ ምርጫውን ያው ትንሽ ተፋ ያለ ትልቅ ስራ ነው የሚጠይቀው። ብዙ የፖለቲካ ፓርቲዎች ተሳተፉበታል። ስለዚህ ፍትሃዊነቱን ከማረጋጋት አንጻር መሰራት ያለበት ስራ በጣም ይሰፋል። እሱ ፓርቲዎች በኩል ሰዓት አግኝተዋል ወይ፣ በስርዓቱ ካምፔን ማድረግ ይችላሉ ወይ፣ ለነሱ የሚሰጠው ጊዜ ተመጣጣኝ ነው ወይ፣ በተመጣጣኝነት የሚሰራው ስራ እንዴት ነው የመሳሰሉት የሚያለው ማለት ነው። ከዛ በተጨማሪ ደግሞ የምርጫ ሂደቱን በአጠቃላይ ሲደረግ የተመዝጋቢዎች ቁጥር ከፍተኛ ይሆናል፣ የሚሰማር ምርጫ አስፈጻሚ ቁጥር ከፍተኛ ይሆናል፣ ምርጫው በሚደረግበት ወቅት ሚና ያላቸው ይበዛሉ፣ ብዙ ይሆናሉ፣ የፓርቲ ተወካይ ይኖራል፣ የታዛቢዎች ይኖራሉ፣ የመሳሰሉት እያለ በጣም እየጨመረ ይሄዳል። ስለዚህ ከዛ አንጻር ገንዘቡም የሚወጣበት ሀብትም በጣም ትልቅ ነው። ይሄኛው በንጽጽር አነስተኛ ነው። የሚደረግበትን ቦታ ጂኦግራፊካሊ አንድ ዞን ውስጥ ብቻ ነው የሚሆነው። አስፈጻሚዎች ያለባቸው ጫና ዝቅተኛ ነው። ምክንያቱም የፖለቲካ ፓርቲ የለም፣ የፓርቲ ታዛቢ የለም። በአንደኛው ፓርቲና በዚህኛው ፓርቲ የሚባል ነገር የለም። ህዝብ መጥቶ ይሄኛው እንፈልጋለን ወይም አልፈልግም የሚል ምርጫውም ደግሞ በጣም ግልጽና አንዱ ይሄኛው ወይም ያኛው የሚባል ነው። ከዛ አንጻር ስናየው ያው የሁለቱ አይነታቸው ትንሽ ይለያል፣ ግን ደግሞ በተመሳሳይ የሚጋሩት ነገር አለ። ሁለቱም የሎጂስቲክስ ስራ ይፈልጋሉ፣ ንብረት ማንቀሳቀስ፣ ሰዎችን ማሰማራት፣ ስልጠና መስጠት የመሳሰሉ። ስለዚህ ከነሱ ይሄንን ማድረጋችን አሁን ከምናደርገው ትምህርት እንወስዳለን። አሁን ከተማርነው ላይ ያልሰራ ምንድን ነው? የትኛውን ነገር በሚቀጥለው ብናሻሽለው ወይም ደግሞ አሁን እንደዚህ አይነት ነገር ከሆነ በብዙ ሺዎች ሲሆን ያስቸግረናል ወይስ አስቸግረን የሚለው የመሳሰሉትን ነገሮች ለማየት ይጠቅመን። ከዛ በተጨማሪ ደግሞ ለብሔራዊ ምርጫው አስተዋጽኦ ያደርጋል።
የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን ዳይሬክተር ሶሊያና ሽመልስ እንዳሉት ስልጠና እየወሰዱ ካሉት 6400 የምርጫ አስፈጻሚዎች መካከል 5500 የሚሆኑት በቀጥታ ወደ ሲዳማ ዞን ይላካሉ። የቀሩት ደግሞ በተጠባባቂነት የተያዙ ናቸው። ከምርጫ አስፈጻሚዎቹና ከአሰልጣኞቻቸው ጋር ያደረኩትን ቃለ ምልልስ በሌላ ዘገባ ለመለሰበት ሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን እናመሰግናለን። ቀጣዩ ርዕስ ባህር ዳር ይወስደናል። የጣናን ሐይቅ የወረረውን የእንቦጭ አረም ለማጥፋት የምርመራ ፈጠራቸው እና ውጤቶቹን ይዘው የቀረቡ ምሁራን እና ግለሰቦች የስራቸው ውጤት እንዳልተተገበረ ያማርራሉ። በሚሊዮኖች ብሮች ወጥቶባቸው የተገዙ የእንቦጭ ማስወገጃ መሳሪያዎችም ያለ ስራ መቆማቸው ተገልጿል። ቅሬታ የቀረበበት የክልሉ የአካባቢ ዱርና የደህንነት እንስሳት ጥበቃ ልማት ባለስልጣን መልስ ለመስጠት እስካሁን ፈቃደኛ አልሆነም። በቅርቡ የጣናን ጉዳይ እንዲከታተል የተቋቋመው የጣና ሐይቅና ሌሎች ውሃማ አካባቢዎች ጥበቃና ልማት ኤጀንሲ በበኩሉ እንቦጭ አረምን በአጭር ጊዜ ውስጥ በተቀናጀና ቅደም ተከተላዊ በሆነ መንገድ ከጣና ሐይቅ ላይ አስወግዳለሁ እያለ ነው። አስቴር ምስጋናው ናት ዘገባውን የላከችው።
እንቦጭ የተባለው መጤ አረም በጣና ሐይቅ ላይ ከተከሰተ ከ8 ዓመታት በላይ አስቆጥሯል። አረሙ ሐይቁን ወደ ምድረ በዳነት የሚቀይር ከመሆኑ ባለፈ በሐይቁ ዙሪያ ላሉ አርሶ አደሮች የህልውና ስጋት እንደሆነባቸው አርሶ አደሮቹ ይናገራሉ።
መንግስት ይራው ባላሉ ችግሩ የሚያደርሰው አንደኛ ለምንጠጣው ከልክሎናል፣ ለከብቶችም ከልክሏቸዋል፣ ልብስ ለማጽዳትም ከልክሏል፣ ላሳ ለማስገርም ይኸው የምታዩት ነው ሸፍኗል፣ በዘይት ይገባል፣ በዘይት ይወጣል፣ መስኖም ከልክሏል።
ዶክተር አያሌው ወንዴ ለረጅም ዓመታት በዘርፉ ምርምር ያደረጉ ምሁር ናቸው። እርሳቸው እንደሚሉት ታዲያ አረሙን ለማጥፋት በተደረገ ዘመቻ ከ50 ሚሊዮን ብር በላይ መሰብሰብ ተችሏል። የተለያዩ ማሽኖችም ከውጭ ሀገር በስጦታና በግዢ
ማሽኖቹ በራሳቸው አንደኛ ስነ ምህዳሩን ወይም ስርዓተ ምህዳሩን ጠብቀው አይደለም የተገዙት። እናንዳንዶቹ በጣም አንድ ማረም መንቀለክ ጣና ዳርቸው ቋም ስለሆነ ልክ ባሽሮቹ ገና ሲገቡ ጭበጭቃው ሲገባል አንድ ጊዜ ይሰበራል። 3 ወር ከቻይና ስፔር ፓርት ለማምጣት ይጠበቃል። 3 ወር ደሞዝ ይከፈላል። 3 ወር ማሽን ይቆማል። በ3 ወሩ ሲነሳ ሌላው መሳሪያ ተሰብሮ ይገኛል።
የአረሙ የስርጭት ፍጥነትና የጥፋት ደረጃ ከባድ እየሆነ ሲመጣ ሌሎች አማራጮችን መውሰድ ግድ ሆነ። በዚህም የባህር ዳር ዩኒቨርሲቲ በሀገር ውስጥ ያሉ ምሁራንን በመጋበዝ ተጨባጭ ውጤት ያለው የመፍትሄ ሐሳብ እንዲያቀርቡ እድሉን አመቻችቶ ነበር። ይህንን ተከትሎ የሙላት ኢንዱስትሪያል ኢንጂነሪንግ ኃላፊነት የተወሰነ የግል ማህበር ከባህር ዳር ዩኒቨርሲቲ ጋር በመተባበር ከ19 ሚሊዮን ብር በላይ በሆነ ወጪ በሀገር ውስጥ የተሰራ የአረም ማጨጃ ማሽን ተሰርቶ ባለፈው አመት አስመርቆ ነበር። ይሁን እንጂ እስካሁን ስራ አልጀመረም ይላሉ የሙላት ኢንዱስትሪያል ኢንጂነሪንግ ኃላፊነት የተወሰነ የግል ማህበር ዋና ስራ አስኪያጅ አቶ ሙላት ባሳዝነው።
የጣናን ስነ ምህዳር በተደጋጋሚ ባህሩ ላይ በመሄድ በማጥናት ውጤታማ ያደርገን ይችላል ብለን ያሰብናቸውን ማሽኖች አመርተን ወደ ስራ እንዲገቡ አድርገናል። ከውጭ የመጡ ማሽኖች ማረሚያ ብቻ ነው። የኛ ደግሞ ማረሚያ ማጓጓዣና ከባህሩ ወይም ከርጥበታማ ቦታው ደረቃማ ቦታ ላይ አውጦ በመኪና ወይም በሰው ኃይል እንዲወገድ የሚያደርግ 3 አይነት ቴክኖሎጂ ነው የሰራ ነው። ከውጭ የሚመጡ ማሽኖች በተመሳሳይ ሁኔታ ስፔር ፓርታቸውንም ውጭ ሀገር ነው ሊመጣ የሚችለው። እኛ ደግሞ እዚህ ስላመረትናቸው ማሽኑ ስፔር ፓርቱንም እዚህ የማምረት አቅሙ ስላለን ቢበላሽ እንኳን ወዲያውኑ የመጠገንና ወደ ስራ የማስገባት ነገር አለ። እና ማሽኖች ግን በአሁኑ ሰዓት እየሰሩ አይደሉም።
ለምንድን ነው የቆሙ?
ያው ከርክክብ ጋር በተያያዘ በባህር ዳር ዩኒቨርሲቲና በአካባቢ ጥበቃ የተወሰነ ችግር እንዳለ ነው ማስበው።
ምን ያህል ጊዜ ሆነው ከቆሙ?
የዛሬ አመት ጥቅምት 25 ነው እንግዲህ ያስመረቅ ነው። ከዛ ጊዜ ጀምሮ ዝም ብሎ ቆመው ነው ያለው።
በሀገር ውስጥ የተመረተውን ይሄንን ማሽን ከመጀመሪያው ጀምሮ ሙያዊ እገዛ ሲያደርጉ የነበሩ በባህር ዳር ዩኒቨርሲቲ የቴክኖሎጂ ኢንስቲትዩት መምህርና የፕሮጀክቱ አስተባባሪ ረዳት ፕሮፌሰር ዮናስ መትኩ በበኩላቸው የሚከተለውን አስተያየት አንጸባርቀዋል።
ይሄ ፕሮጀክት የሙላት ኢንዱስትሪያል ብቻ ኃላፊነት ሳይሆን እኛም በግንባታው ሂደትም በጋራ አብረን የነበርንበት ስለሆነ በማሽኖቹ ላይ በሂደትም ውጤታማ እንደሚሆኑ የታወቀ ነው። በተግባር ፍተሻም ላይ ደግሞ አብረን አይተናቸው ፍተሻናቸው ወደ ስራ ይገቡት። ስለዚህ ማሽኖቹ ከተቀበርናቸው ጊዜ ጀምሮ የሚሰሩ ናቸው። እንግዲህ አካይ ጥበቃ ያልተረከበት ምክንያት ከነሱ ሳይድ ቢመለሱት ይሻላል። በመረቃው ወቅት አክቹዋሊ እነሱ የቢሮ ኃላፊዎችም የክልሉ መንግስትም ተገኝተው አይተውታል።
ሌላው እንቦጭን ለማጥፋት አማራጭ ጥንዚዛ ነው በማለት ከአፍሪካ ሀገራት ተሞክሮ ቀስመው ከ3 አመታት በፊት ጥናት ያቀረቡት ደግሞ የባህር ዳር ዩኒቨርሲቲ መምህር ዶክተር ጌታቸው በነበሩ ናቸው። ጥንዚዛዎቹ በባህር ዳር ዩኒቨርሲቲ ድጋፍ በመራባት ላይ ቢገኙም የሚመለከተው አካል ግን ለተፈለገው አላማ ሊያውላቸው እንዳልቻለ ይናገራሉ።
ጥንዚዞች የብዙ ሀገር ተሞክሮ ነው ያለው። እንቦጭና እሱን ብቻ ነው የሚመገቡት። በትክክል ወደ ስራ ለመግባት የዛሬ 8 ወር አካባቢ ላይ ወደ ስራ እንገባለን ብለን ነበር። ጣና አካባቢ ላይ ወደ 4 ሳይቶችን አይደንቲፋይ አድርገን ለአካባቢ ጥበቃ ድብር ይስጠ ነው ባለፈው የካቲት ላይ ትክክል ወደ ስራ እንገባለን ነበር። እስካሁን ድረስ በጨረታ በሌላም ተብሎ እንትሩ እየተጓተተ ነው ያለው። አፍሪካ ሀገር ውስጥም አውሮፓም አሜሪካም የሚጠቀሙበት ያለ ነው። ስለዚህ ምንም ጥያቄ የለውም እነዚህ ኢንሴክቶች ይህንን እንቦጭ ነው የሚመገቡት። አፍሪካ ሀገሮች ላይ ኢፌክቲቭ ናቸው። ስለዚህ ምንም የጎንዮሽ ጉዳት የማይደርሱ።
ሌላው እድሉን የሚሰጠኝ አካል አጣሁ እንጂ አረሙን በባህላዊ ዘዴ ላጠፋው ይችላል የሚሉት ደግሞ መርጌታ በላይ አዳሙ ናቸው።
ይህንን አረም ያው ለማጥፋት ምርምር ሰርቻለሁ እና ያገኘሁት ለውጥ የኔ በ24 ሰዓት ማድረቅ የሚችል ነው መድኃኒቱ። ለይህ መድኃኒት አንደኛ በብዛት ህይወቱ ላይ ጉዳት ማምጣት የማይችል ሁላሳዎች ይተላሉ። ዘውስት ላሉ እንትኖች ምግብ ለምግብነት ይጣቀሙታል። እንቦጩን ግን ለይቶ ይጎዳዋል፣ ያደርቀዋል በ24 ሰዓት።
በባህላዊ መንገድ
ነው የሰራውትና ይሄንንም ማለት ነው አካባቢ ደንዱን ሰጥፈከባት ተነ ዶክተር በላይ ነው የሚባሉት ማለት ነው አቅርብ የነበረ ነገር ግን ያው ከሞላ ጎደል ለመቀበል ዝግጁ አልሆኑም።
እነዚህን ግለሰቦችና ተቋማት ላብነት አነሳን እንጂ አረሙን ለማጥፋት ብዙ ምሁራን መፍትሄ ያሉትን ይዘው እንደቀረቡ አጫውተውናል። ፍላጎታቸው ደግሞ ለሃይቁ ሁሉና አስጊ የሆነውን እንቦጭ ማጥፋት እንደሆነ ነው የሚገልጹት። ከተለያዩ አቅጣጫዎች የተሰነዘሩትን ቅሬታዎች በመያዝ ወደ ክልሉ አካባቢ የደንና የዱር እንስሳት ጥበቃና ልማት ባለስልጣን ምላሽ ለማግኘት ቢሄድም ያደረኩት ጥረት አልተሳካም። ግን በቅርቡ የክልሉ መንግስት የጣናን ጉዳይ በቅርብ ሆኖ የሚከታተል ተጠሪ ኃላፊነቱ ለክልሉ መንግስት ይሆነ የጣና ሐይቅና ሌሎች ውሃማ አካላት ጥበቃና ልማት ኤጀንሲ አቋቁሟል። ኤጀንሲውን በበላይነት እንዲመሩት የተሾሙት ደግሞ ለረጅም ጊዜ በዘርፉ ምርምር ያደረጉት ዶክተር አያሌው ወንዴ ናቸው። በአጭር ጊዜ ውስጥ እንቦጭ ከጣና ይወገዳል ብለዋል።
የተቀናጀ አስራ ሆኖ ነገር ግን ቀደም ተከተላል። መጀመሪያ እናስወግዳለን ብያቸዋል። ምናስወግደው በስነህይወታዊ ዘዴ አይደለም፣ አልደረሰልንም። በኬሚካል ዘዴ አይደለም፣ ፍርሃት አለ። ስለዚህ አሁን በእጃችን ያለው ማለት ነው የሰው ኃይልና ማሽን። ስለዚህ ሰውና ማሽን የማስወገድ ስራ እንሰራለን። ይሄ የመጀመሪያ ስራችን ነው። እስከ ሰኔ 30 ድረስ ወጣቱን አድራሽተን እናስለቀማለን፣ እናቃጥላለን። ሙሉ በሙሉ አረሙን በአይን የሚታይ እንዳይኖር ማጠናቀቅ። እስከምን እንደምንሰራው ከህዳር 1 ጀምሮ እስከ ሰኔ 30።
በዚህ አመት የእንቦጭ አረም በሐይቁ ላይ መጨመሩንና አዳዲስ አካባቢዎችንም መቆጣጠሩን ነው ዶክተር አያሌው አክለው የገለጹት።
ከ2004 ጀምሮ በየጊዜው እየተስፋፋ ወደ 27 ቀበሌ ደርሷል። ወደ 190 ኪሎ ሜትር የሐይቁ ዳርቻ በእንቦጭ አረም የተያዘ ነው ማለት ነው። አረሙ እየጨመረ አዲስ ወረዳ ይዟል እኮ ዘንድሮ። ታክስ
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር ለዘገባው። ክቡራትና ክቡራን አድማጮች አሁን ከምሽቱ 3 ሰዓት ከ35 ደቂቃ ነው፣ ከ36 ደቂቃ ሊሆን ነው። የስርጭት ሞገድ ለውጣለን። ክቡራትና ክቡራን አድማጮች በ22 በ25 እና በ31 ሜትር ባንድ አጭር ሞገድ ላይ ነው የምንገኘው። ለመጪዎቹ ጥቂት ወራት በ22 ሜትር ባንድ በ13765 ኪሎ ሄርትስ፣ በ25 ሜትር ባንድ በ12040 ኪሎ ሄርትስ፣ በ31 ሜትር ባንድ በ9485 ኪሎ ሄርትስ ላይ እንገኛለን። በናይል ሳትም በተለመደው ቪኦኤ 24 ላይ ታገኙናላችሁ። በፌስቡክ ላይቭ አት ቪኦኤ አምሃሪክ ላይ እንገኛለን። እንደዚሁም በትዊተርም አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። በአሃዱ ራዲዮ 94.3 ላይ እንገኛለን። በቀጥታ ልታዳምጡን ትችላላችሁ። ዝግጅቶቻችንን የቪኦኤን አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከአፕ ስቶርና ከጉግል ስቶር ብታወርዱ በቀላሉ ልትከታተሉ ትችላላችሁ። የምሽቱ የአየር ስርጭታችን ፕሮዲውሰር ብራን ኃይሉ ነች። ቴክኒሻኑ ፓትሪክ ዲያ ነው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ዋና አዘጋጅ ትዝታ በላቸው። እያስተናገድናችሁ ያለ ነው ሰሎሞን አባተና
ትዝታ በላቸው ነኝ።
ይልመድብሽ ትዝታ በማስተናገዱ ቀጥ። የተከበራችሁ አድማጮች ዝግጅታችን ይቀጥላል። እስከ ምሽቱ 4 ሰዓት አብራችሁ ዝለቁ።
ሰሞኑን በኦሮሚያ ለተከሰተው ቀውስ መንስኤ የሆኑት የክልሉ ያልተመለሱ ጥያቄዎች፣ ያልተጣጣሙ የፓርቲዎች ፍላጎቶችና የጸጥታና የደህንነት ስራ መላላት ዋነኞቹ ናቸው ሲሉ የአምቦና ወለጋ ዩኒቨርሲቲ የጋዜጠኝነትና ፖለቲካ ሳይንስ መምህራን ተናገሩ። መሰል ችግሮች በክልሉም ሆነ በአገሪቱ እንዳይፈጠር መንግስት ጨምሮ የፖለቲካ የማህበረሰብና ሃይማኖት ተቋማት ተሳትፏቸውን ማስፋፋት እንዳለባቸው መክረዋል። ናኮር መልካ ከአምቦ ተጨማሪ አለው።
ረዳት ፕሮፌሰር ዳኖ እንዳሉ የአምቦ ዩኒቨርሲቲ ጋዜጠኝነትና ተግባቦት ትምህርት ክፍል መምህር ናቸው። በደቡብ አፍሪካ ዩኒሳ ዩኒቨርሲቲ የ3ኛ ዲግሪ ትምህርት እየተከታተሉ ይገኛሉ። ሰሞኑን በኦሮሚያ ብሎም በአገሪቱ ተከስቶ ለነበረው አለመረጋጋት መንስኤ ነው የሚሉትን እንዲያብራራሉ።
ላለፉት 100 ዓመታት የነበሩት ችግሮች፣ ጥያቄዎች አልተመለሱም ለማለት ይቻላል። ለምሳሌ ከመብት አንጻር የኦሮሞ ህዝብ በአዲስ አበባ ላይ ያለው ጥቅም፣ በቋንቋው የመጠቀም ጉዳይ፣ እንደዚሁም የተለያዩ ጥያቄዎች እስካሁን አልተመለሱም። ቅሩብ ከተለያዩ አጋር አካላት ጋር ባመጣ ለውጥ ተስፋ አድርጎ ለውጡ ፍሬ እንደሚያፈራ እየተጠባበቀ ነው። ነገር ግን በዚህ ሀገር ውስጥ የተለመደው የፖለቲካ ሽኩቻ፣ የአንድ ቡድን የበላይነት በሁሉም መልክ ኦሮሞ እቺን ሀገር ያስተዳድራታል፣ ኦሮሞ እቺን ሀገር ወደፊት ያስከዳታል ብሎ የማይተማመኑ አካላት ኦሮሞን ለማጋጨት በኦሮሚያ ውስጥ ለምሳሌ የመብት ጥያቄ ሲጠየቅ ወደ ሃይማኖት፣ ወደ ብሔር እንዲመለስና በኦሮሚያ ውስጥ እልቂት ይፈጠር ህዝቡ እንዳይረጋጋ በዚህ ደግሞ የኦሮሞ ጥያቄ እንዳይመለስ ኦሮሞ በዚህ ሀገር ውስጥ እንደሌለኛው በህር ማግኔቲክ በገባው ነገር አገንቶ በእኩልነት እንዳይኖር የሚጥሩ አካላት የሚያደርጉት ጉዳይ መስለኛል።
በወለጋ ዩኒቨርሲቲ የፖለቲካል ሳይንስ መምህር የሆኑት አቶ ገለታ ገመቹ ችግሩ ከሁለት መሰረታዊ ጉዳዮች የመነጨ ነው ይላሉ።
አንደኛ ኮምፕሮማይዝ የማይደረጉ ፍላጎቶች አሉ። ሲቻገሩት የማይጣጣሙ ነገሮች ስናት ይሄ ለውጥ አራማጆች ወደዛ ይወስዱናል የሚሉት ፍላጎት አለ። ሌላ ደግሞ ይሄ ለውጥ ኢትዮጵያ የምትባል ማጅስት የሆነችው ዲቫይን የሆነችው ነገር ያመግባት ይሄ ለውጥ ይረዳናል የሚሉት አለ። ይሄ በጣም ፖላር የሆኑ ነገሮች አሉ። ኢትዮጵያ ውስጥ የተለያየ ማንነት ያላቸው ማህበረሰቦች ብዛነት ያማከለች ኢትዮጵያ መገንባት እና ኢትዮጵያ ራሷ ያንን ኢትዮጵያ መገንባት የሚል እንትን አለ። እሱ ነገር በጣም አንኮምፕሮማይዝ የሆኑ ነገሮች ናቸው። መሰረታዊ የሆነ ችግር አለ ማለት ነው እዛ ላይ። ሰው ይሄን ለውጥ ወዴት እንደሚወስደን ጅባችን ጋር ፖለቲካል ተቋም የምንለው ወይስ ፖለቲካል ኢንስቲትዩሽን የምንላቸው ነገሮች አሉ። የህዝብ ለህዝብ ግንኙነት ሪጉሌት የሚያደርጉት እነሱ ናቸው። በጣም ሰላም ማህበረሰቡ ውስጥ እንዲኖር የሚያደርጉት የፖለቲካ ተቋማቶች ናቸው። ጋቨርኒንግ ማንዴት ስላሉ ያንን ትንሽ ችግር አለው እና ፖለቲካል ኢንስቲትዩሽን ያለው ዲክመንት ይህንን ዛሬ ያለንበት ችግር እንደማንሴ ሆኖ አይቻለሁ።
በአዲስ አበባ ዩኒቨርሲቲ የሶስተኛ ዲግሪ ትምህርታቸውን እየተከታተሉ የሚገኙት አቶ ግዛቸው ነመምሳ በበኩላቸው የአለመረጋጋቱ ምክንያት በመንግስት ደህንነት ተቋም የታየው መዘናጋት ነው ይላሉ።
ለምሳሌ የጦር መሳሪያዎችን መውሰድ እንችላለን። በተለያዩ ቦታዎች በተለያዩ የሀገሪቱ ክልሎች ወደ ሴንትራል የሚመጡ የጦር መሳሪያዎች ሲያዙ ይታያሉ። በሚዲያም ሲዘገብ እናያለን። ቁጥጥር ለማምጣት ደግሞ ሲሰራበት አላየን። ደግሞ ማረግ የምንችለው በተለያዩ ኮሪደሮች ሀገራችንን እናስጠብቅ ነው። የሴኩሪቲ ስራ ላልቶ ነው የሚታይ እንጂ ይሄን መሳሪያ መቆጣጠር በጣም ይቀላሉ ብዬ ከምገምታቸው ነገሮች በጣም አንዱ ነው። ለምን አንተ የምታስበውን እኔ መቆጣጠር አልችልም፣ ግን አንተ የምታደርገውን ግን መቆጣጠር ይችላል። ይታያል ስለሚታይ ማለት ነው። እየታየ ግን ለዘብ ያለ ቁጥጥር ነው ያለው ብዬ ነው የምገምተው። እሱ ደግሞ ሄዶ እንደዚህ አይነት ችግሮች እንዲከሰቱ አድርጓልና
መምህራኑ ይህ ችግር ሊፈታ የሚችልበት አጋጣሚ ሰፊ መሆኑን ይናገራሉ።
ደባ ሲፈጠርበት እንደነበረና ለዛም የኦሮሞ ህዝብ ሲታገል እንደነበረ ይታወቃል። አሁን ላይ ደርሰን ግን ተደራርቦ እዚህ የደረሱ ችግሮች በአንድ ጀንበር ይፈታሉ ብለን አናስብም። ነገር ግን አንኳር አንኳር የኦሮሞ ህዝብ ጥያቄ መፈታት አለበት። የኦሮሞ ህዝብ ጥያቄ ብቻ አይደለም፣ የማንኛውም የኢትዮጵያ ተጨቋኝ ብሔር በረሰብ ጥያቄ ተራ በተራ መመለስ መቻል አለበት ብዬ አምናለሁ። ለምን የኦሮሞ ጥያቄ እየተደራረበ በሄደ ቁጥር፣ ችግሮቹ እያደሩ በሄደ ቁጥር ሌላ ችግር እየተፈጠረ ሌላ መልክ እየያዘ ነው የሚሄደው። የኢትዮጵያ የፖለቲካ ባህል አንዱ ለሌላው አዋቂ እንደሆነ፣ አንዱ ገዢ አንዱ ተገዢ፣ አንዱ በዳይ አንዱ ተበዳይ ሆኖ የኖረበት አገር ነው እና ከዛ ባህል መውጣት መቻል አለብን። ሁሉም በእኩልነት ለመኖር ከተፈለገ እዚህ ሀገር ውስጥ የኢትዮጵያ ብሔር ብሔረሰብ መብት መከበር መቻል አለበት። የኦሮሞም ጥያቄ በዛ ውስጥ ነው የምታየው። ጠቅላይ ሚኒስትር አብይ የኦሮሞን ህዝብ ጥያቄ ብቻ አይደለም መመለስ ያለበት፣ ከኢትዮጵያ ህዝብ ጋር በመሆን የእያንዳንዱን ብሔር ብሔረሰብ ችግር በልኩ እና እንደ መልኩ እንደ አይነቱ መፍታት አለባቸው ብዬ ነው የሚያስበው።
የተለያዩ ማንነት ኢትዮጵያ ውስጥ እንዳሉ ያንን አንደርስታንድ ማድረግ ነው እዛ ነው የሚጀመረው። ሁለተኛ ነገር የፖለቲካል ተቋም ሪቫይዝ ማድረግ፣ እነሱን ካፕታላይዝ በማድረግ ዲሞክራሲ ለማድረግ በዛ ላይ ስፕሬስ መደረግ አለበት ይያምናለሁ። ሶስተኛ ላይ የማህበረሰብ ኢሴቶች የምንለው እነሱ ላይ ካፕታላይዝ ማድረግ የተሞኑ ምስልን ውስጥ ማለት ህዝቡ ብዙቱን ለመግለጽ መንገድ ላይ ከወጣ በኋላ የተፈጠሩ ችግሮችን ካየ ነው እንደ ህዝብ ለህዝብ ግጭት ፍሬንድ የሆነበት ለሃይማኖት ግጭት ፍሬንድ የሆነበት እንትን አለ። ይህ ሸል ካፕታል የምንለው ማህበረሰብ ውስጥ ያለው ማንነት ማለት ከሰብአዊነት ጋር የተያያዘ ነገር። ማንኛውም ሰው መሞት የማልፈልግ ከሆነ ሰው መግደል የለበትም፣ መከበር የሚፈልግ ከሆነ እንግላውን መክበር አለብኝ። እነዚህ አይነት ወደሩ የሆኑት ነገሮች የማህበረሰብ
ብሔር ተኮር የሆነው ግጭት በቅርብ ጊዜ ነው መታየት የጀመረው። የኦሮሞ ፕሮቴስት በነበረበት ሰዓት የብሔር ግጭት ብዙም አልነበረም። እንደ ዶክተር አብይ አገሪቷን መምራት ከጀመሩ ነው እንደዚህ አይነት አስማሚያዎች ማየት የጀመርነው። ስለዚህ ስልጣን የያዘው ላይ ጥያቄ አለ ማለት ነው። ጥያቄው ደግሞ የተነሳው ህብረተሰቡ የተለያዩ ብሔሮችን የሚወክሉ ሰዎች ያልተመለሰው ጥያቄ ስላለ ነው ብዬ ነው የምገምተው። ስለዚህ ያልተመለሱትን ጥያቄዎች መመለስ አለባቸው ብዬ ነው ሰው እንድረጋጋ ለማድረግ የሮሞም የአማራም ትግራይም ጥያቄ የሌለው ህብረተሰብ የለም አሁን እና ይሄ ጥያቄ ተመልሷል ለማለት ብቻ ሳይሆን ቁጭ ብሎ አሁን ያደግንድ ፓርቲ ተነጋግሮ እነዚህን ጥያቄዎች መመለስ አገራችን የታፈንታ ወሳኝ ነውና መነጋገር አለብን ብሎ ቁጭ ብሎ መነጋገርና አንኳር አንኳር የሆኑትን ጥያቄዎች መመለስ አለበት። እነሱ ከተመለሱ በኋላ ህዝብ ትንሽ ይረጋጋል ብዬ ነው።
ችግሮቹን ለመፍታት ግን ሁሉንም ማላፊነት ወደ መንግስት ከመጠቆም ይልቅ ሌሎች ተቋማትና ህዝቡም ሊወጣ የሚገባው ሚና አለው ብለዋል።
የተፈጠረውን ችግር የሌላ አካል አርጎው ለመውሰድ አስቸጋሪ ነው። እኛ የችግሩ አካል መሆን አለብን ማለት እንደ ዜጋ የራሳችንን አስተዋጽኦ ማድረግ መቻል አለብን። የፖለቲካ ፓርቲዎች መንግስትን ለማዳከም ብቻ ባይተመልካች ወይ ለመተቸት ብቻ ወይ መንግስትን ለማዳከም ብቻ ለፕሮፓጋንዳ ችግሮችን መጠቀም የለባቸውም ብዬ አስባለሁ። ለምን? ይሄ ችግር አገሪን እስከሚጎዳ ድረስ፣ የኛን ህብረተሰብ እስከሚጎዳ ድረስ፣ የኛን ብሔረሰብ እስከሚጎዳ ድረስ የጋራ ችግራችን ነው። እኛ ስለ ፖለቲካ ሽው የምናወራው እኛ ስለ ሀገር የምናወራው ህዝብ እንደ ህዝብ ሲኖር ነው። ህዝብ አከፈጅት ካለ፣ የሃይማኖት ነጻነት ከሌለ፣ ወጥቶ የመግባት ነጻነት ከሌለ፣ እልቂት ካለ ስለ ፖለቲካ የምናወራ ጉዳይ የለም። ስለ ስልጣን የምናወራ ጉዳይ የለም። ስለዚህ የህዝብ ሰላም የህዝብ ነጻነት ከፖለቲካ በላይ ነው፣ ከብሔር በላይ ነው፣ ከሃይማኖት በላይ ነው፣ ከሁሉም ነገር በላይ ነው። እና እያንዳንዳችን ችግሩን የየራሳችን አድርገን በሚገባን መልኩ ማለት መንግስት ድርሻውን የፖለቲካ ፓርቲዎች ድርሻቸውን ማህበረሰብ ደግሞ እንደ ማህበረሰብ ድርሻውን ቢወጣ እና በጋራ ከተመካከርን በቀና መልኩ ማለት ነው በቀና ልቦና ከያሻጥር ፖለቲካ ወጥተን ጥሩ ነገር ይመጣል ብዬ አስባለሁ። ካልሆነ ግን ወደ ለየለት ችግር ልንሄድ እንችላለን።
ለአሜሪካ ድምጽ ናኮር መልካ ካምቦ።
አመሰግናለሁ ናኮር። ወደ ተከታዩ ተመሳሳይ ይዘት አዘል ዘገባ እናልፋለን። የቀደሙ የደርግ የኢሃፓና የመኢሶን የፖለቲካ ተዋናዮች የነበሩ የደሴ ከተማ ነዋሪዎች ትውልድ ጥንካሬያችንንም ከጥንካሬያችንም ከስህተታችንም መማር አለበት ይላሉ። መስናራግ የተጀመረ ያለው
ከ1960ዎቹ አጋማሽ ጀምሮ በኢትዮጵያ በተከታተለው የፖለቲካ እንቅስቃሴ ውስጥ ለውጡ ነበልባል ሆኖ ይፈጃቸው ለውጡ ነውጦኖ ጠባሳው ያልሻራላቸው በርካቶች ናቸው። የልጅነት ጊዜያቸውን ለትግል ያፍላነት እድሜያቸውን ለፈተና የሰጡ እኒህ የዚያ ዘመን ዘመነኞች ጉዟችን ይላይ እንጂ መድረሻችን አንድ ነበር ይላሉ። ዳር ድንበሯ የተጠበቀ አንድነቷ የተረጋገጠ ኢትዮጵያን ማስቀጠል፣ የህዝቦች ተጠቃሚነትን አሁን ማድረግ። እንዳለመታደል ሆኖ ከአንድ ማህፀን የበቀሉ ፍሬዎች ካንድ ጀማይ ተቀዱ ወንድማማቾች በደም የታጠበ የታሪክ ዶሴ ተተዋልፈዋል። በያኔው ቦረና አውራጃ የ8ኛ ክፍልን አጠናቀው በወይዘሮ ስን ትምህርት ቤት ትምህርታቸውን ለመቀጠል ወደ ደሴ የመጡት አቶ አለባቸው ሀሰን የፖለቲካውን ዓለም ሲቀላቀሉ የንጉሱ ዘውድ ተነቃንቆ መውደቂያው ተፋጥኖ ነበር። 1964 ዓ.ም ደርግ ስልጣኑን ከተረከበ በኋላ የኢሃፓ አባል በመሆን ትግላቸውን ከጓደኞቻቸው ጋር የቀጠሉት አቶ አለባቸው ለሞት የሚዳርግ ግርፋትን መኖርን የሚያማር እስራትን አልፈዋል። በተአምራዊ ግጥምጥሞች ተረፉ እንጂ የሞት ፍርድም ተፈርዶባቸው ነበር።
ልብሴን አወለቁ። ከዛ ወፊላላ ሙሉ ቀን ዋሉብኝ። ወዝ ጀርባ ብታየው ደኔ ጨቅ ጨቅ ሲል ይሰማኛል። ከተወሰነ ጊዜ በኋላ ምንም ደንዝዞኛል ምንም እንትን ይሰማኛል እና እግሬ ይሄ ልክ የዚህን የጫማ ሶል ሁለት ጊዜ ተልጦን ሶስት ወር ሙሉ እዛችው እስር ቤት ስሰቃይ ነው የቆየሁት።
በቀይና ነጭ ሽብሮች መዛዝ የብዙዎች ህይወት ተረገፈ። በውይይት መፈታት የሚችል ልዩነት የነቁ ምሁራንን ብርቱ አገራዊ ተቆርቋሪዎችን ለመስዋዕትነት ዳረገ። መሆን የማይገባው ሆነ ይላሉ ያኔው የኢሃፓ አባል የደሴ ከተማ ነዋሪው አቶ ተስፋዬ አለ።
መኢሶን ባንድ ወገን አለ፣ ደርግ ራሱን ችሎ አንድ ሌላ አካል ነው በመንግስት ደረጃ ያለው ማለት ነው። እንደገና ኢሃፓም የሶስቱም ተግባርና አላማ ሲታይ አንድ ሆኖ እያለ ነገር ግን መግባባት ያልተቻለ በት ዘመን ነገሮችን በጋራ የማየት ነገር አልነበረም። በቃ ቁጭ ብሎ መወያየት ባለመቻል ወደ አንድ መምጣት ባለመቻሉ ብዙ ወጣቶች፣ ብዙ ወንድሞች፣ ብዙ ሰዎችቻችን ህይወታቸው አልፏል። እንዲህ በቀላል የሚታይ ትውልድ አልነበረም። ለዛሬው ኢትዮጵያ ትልቅ ነገር ሊሰራ የሚችልና የተሻለ ለውጥ ሊያመጣ የሚችል ወጣት አልቋል።
በአብዮታዊ ደርግ የሰደድ አባል ሆኖ በሰራዊቱ ውስጥ ለ13 ዓመታት በኤርትራ ግንባር ምጽዋ አካባቢ የቆዩት ምክትል የመቶ አለቃ አስማማው አስፋውም ይህን አስተያየት ይጋሩታል።
በውይይት መፈታት የሚችል ነበር ግን አላደረጉትም። ሁለቱም
እልህ ተሞላ ስለነበረ እልሁ አሸናፊ ለሌለው ጦርነት እልቂት ውስጥ ገባ። ከዚህም ከዛም ይገዳደለው ያ ወገን ለወገን ነው በቃ በድፍረት በጭካኔ ብዙ ልንተላለቅና ለኢትዮጵያ ከፍተኛ ውድቀት የሆነው በዛ ምክንያት ነው።
ውይይት ተደርጎ ደርግ ጋራ የሚግባቡበት ሁኔታ ቢፈጠር ኑሮ እና ወታደራዊ ደርግ ለሲቪሉ ስልጣን አስረክቦ ወደ ካምቡ የሚመለስ ቢሆን ኑሮ ይሄን ያህል ችግር አይኖርም ነበር። ብዙ ህይወትም አይጠፋም ነበር።
ለውይይት የተዘጋ በር አገርን ዋጋ አስከፍሏታል። ትውልድን ከቀጠፈው ከዚህ አሳዛኝ ታሪክ ዛሬ ምን ያህል ተምረናል ነው ጥያቄው።
አሁን የተያዘው ነገር በእኔ በኩል የሚመቸኝ አይደለም። መቃወም ተገቢ ነው፣ ግን የመቃወም መንገዱ የተሳሳተ ነው። የራስን ንብረት፣ የራስን ወንድም፣ የራስን ወገን በብሔረሰብ ተለያይቶ አንድ ወገን የሆነ ሰው እርስ በርስ መፋጀትና ንብረትና ሀብትን ማባከን የገዛን አባትና እናት ለህይወት ማሳለፍ ለቀጣይ ትውልድ የሚተርፍ ነገር አለማኖር ነው። እንደገና አሁን ያለውም ትውልድ ደግሞ ለሚቀጥለው ትውልድ ሰርቶ ያቀረበለት ነገር የለም። ባዶ መሬት ማስረከብ አይነት ነው የሚሆነውና አካሄዱ ተገቢ እንዳልሆነ እረዳለሁ።
ያንን ቢማሩ ኖር አሁን ወገን በወገኑ ላይ ወይም በዚህ በብሔር በቋንቋ በመናምን ወደ ልቂቱ ምንም ማያቆም ሰላማዊን ሰው አይገልም ነበር።
በጥቂቶች መስዋዕትነት ለብዙሃን ተጠቃሚነት ነበር የቆምነው ይላሉ አቶ ተስፋዬ ያንኑ የትግል እንቅስቃሴ በመዘከር። ይህ ትውልድ ደግሞ ከዚህ ቆም ነገር ሊቀስም ይገባዋል ባይ ናቸው።
እዚሁ ደሴ ከተማ ላይ እንዳለን አንዱ ሰብሳቢያችን ነው እሱ ተያዘ። በዛን ወቅት እኔ ትምህርት ቤት ነበርኩ። ያ ወጣት ሽመልስ ወጭፈው ነው የሚባለው እሱ ማንኛችን ነንም ስም ባለመጥቀሱ ያው ድብደባውን ስቃውን ችሎ ተገሎ ፒያሳ ላይ ነው ወድቆ የተገኘው። አሁን የኛ መኖር አራታችንም በአጋጣሚ ያለን የኛ መኖር እሱ መስዋዕትነት ነው። አሁንኛ በህይወት ምን እንገኛለን።
ለውጡ የሚደገፍ ነው። ለውጡ አትገዳደሉ፣ ተባበሩ፣ በይቅርታ በመደመር ሁኔታ ነው የሚለው።
ለውጡ ወደ ተግባር ለመለወጥ ህብረተሰቡ ራሱ ተሳታፊ መሆን አለበት። እዳር ሆነን የምንወራ ከሆነ ሌላው ደግሞ በጣም ለኛ ትልቅ መከራና ስቃይ የሆነው ነገር ቴክኖሎጂ ነው። የቴክኖሎጂ መኖር በጣም አስፈላጊ ነገር ነው። ለውቀትም ራስን ለማሻሻልም ተገቢ ነው። ግን እኛ በተዘዋዋሪ መንገድ ለጥፋት እየተጠቀምንበት ነው። በተለይ ይህ ማህበራዊ ሚዲያ ፌስቡክ ሁሉም ጋዜጠኛ ነው ሆነው። ይሄ ደግሞ ጤነኛውን ሰው ወደ መጥፎ ነገር እንዲገባ የሚያባብስ ሌላ ችግር ነው። እንደውም እንደ ፌስቡክና እንደ ሌሎች ሚዲያዎች ተግባር ከዚህ በበለጠ ሌላ ችግር ውስጥ እንገባ ነበር። ሆኖም ግን ሁሉም ኢትዮጵያዊ አስተዋይ ከመሆኑ አንጻር እነዚህ ተግባራቶች ዝቅ ብለው ነው የታዩት።
ወንድም ወንድሙን ከመገደል በውይይት በመመካከር ሰላምን የመሰለ ነገር ለማምጣት የራሱ ፍቃደኝነትና ያምሩ ያስተሳሰብ ለውጥ ሊደረግ ይገባል እንላለን።
ችግርን በጋራ የማየት በጋራ የተገኘውን ንብረትም ሆነ ሌሎችን ነገሮች ሁሉ የጋራ መሆኑን አውቆ ከጥፋት መቆጠብ ተገቢ ነው የሚል እምነት አለኝ። አሁን ያለው ትውልድ ከዚህ በፊት ያለውን ነገር ወደኋላ ብዙ ዶክመንቶች አሉ እነሱን ማየት ተገቢ ነው የሚል ነገር ነው ያለኝ። ሌላ መንግስት የህግ የበላይነትን ማስከበር አለበት የሚል ከጊዜ ወደ ጊዜ ነገሮች እየተባባሱ ነው። ማስተማር ተገቢ ነው፣ መነጋገር መመካከር ተገቢ ነው። ግን ከአቅም በላይ በሚሆንበት ሰዓት ግን ህብረተሰቡ ራሱ የፈጠረውን ህግ ተግባራዊ ማድረግ ኃላፊነት መንግስት ይጠበቃል። መንግስትም ብቻ አይደለም ህብረተሰቡም የሃይማኖት መሪዎችም የሀገር ሽማግሌዎችም በአንድ ላይ በመሆን የተቆራረጠ ሳይሆን ቀጣይነት ያለው እርምጃ መውሰድ አለባቸው።
የህዝቦት መገፋት፣ የዲሞክራሲ ምህዳር መጥበብና ሌሎች ምክንያቶች ይዘውት የመጡትን ለውጥ አስተማማኝ ደረጃ ላይ ለማሸጋገር ከታሪክ ተጠያቂነት ነጻ እንሁን ይላሉ አስተያየት ሰጪዎቹ።
ሁላችንም ኢትዮጵያዊነትን ብቻና ብቻ መዘመር አለብን። በቃ
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍን ለዘገባው። ክቡራትና ክቡራን አድማጮች አስተያየቶቻችሁን ሐሳቦቻችሁን ባሉት የአሜሪካ ድምጽ መድረኮች ሁሉ አንሸራሽሩ፣ ምንጊዜም ክፍት ነው መድረካችን። ከዚህ ዝግጅት በተጨማሪ በየዕለቱ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል የሚተላለፍላችሁን ጋቢና ፕሮግራማችንን በ19ና በ25 ሜትር ባንድ እንድትከታተሉ እንጋብዛለን። ዲሞክራሲ በተግባር
የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በሎስ አንጀለስ ከተማ ከሚኖሩ ኢትዮጵያውያን ጋር በወቅታዊ ሀገራዊ ጉዳዮች ዙሪያ ህዝባዊ ጉባኤ አካሂዷል። ሎስ አንጀለስ ከተማ የሚገኘው ዘጋቢያችን ዳንኤል ህዝባዊ ስብሰባውን ተከታትሎ ዘገባውን አድርሶናል።
የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በሎስ አንጀለስ ጊዜያዊ አስተባባሪ ኮሚቴ አዘጋጅነት ባሳለፍነው ቅዳሜ በምዕራብ ዩናይትድ ስቴትስ ካሊፎርኒያ ግዛት ሎስ አንጀለስ ከተማ ከኢትዮጵያውያንና ትውልድ ኢትዮጵያውያን ጋር የፓርቲው ምክትል ሊቀመንበር አቶ አንዷለም አራጌና የኢዜማ ዓለም አቀፍ አባላት ተጠሪ አቶ ዮም መሳፍንት በተገኙበት በወቅታዊ ሀገራዊ ጉዳይ ዙሪያ ህዝባዊ ውይይት አካሂደዋል። በወርሃ ግንቦት 2011 ዓ.ም በአዲስ አበባ በመስራች ጉባኤ ራሱን ያቋቋመው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ምክትል ሊቀመንበር አቶ አንዷለም አራጌ በህዝባዊ ውይይት መክፈቻ ላይ እንዳሉት ተዋይቶ መፍትሄ ማምጣት ካልቻል የመጨረሻ ጣፋንታችን መጠፋፋት ነው ብሏል። የዘረኝነት መንገድ ማንንም የተሳካ ድል አያስጨብጥም። የህዝብን አንድነት የሚያከብር ወንድማማችነት የሚያደፈርስ የመጨረሻው እጣፋንታው ሽንፈት መሆኑን ገልጿል።
ተዋይተን መፍትሄ ደግሞ ማምጣት ካልቻልን ወዴት ነው ልንሄድ የምንችለው? ተያይዘን መጠፋፋት ነው። ይህን ሰሞን የሚታየው እብደት ያለማስተዋል እብደት ከዚህ የመጣ ነው። እርግጠኛ መሆን ብዙ ጊዜ አልወድም። እርግጠኛ ሆኜ ግን የምነግራችሁ ማንኛውም እብድ በዚህ አይነት መንገድ የህዝብን ፍላጎት የማያከብር፣ የህዝብን አንድነት የማያከብር፣ ወንድማማችነትን የሚያደፈርስ በአገዛዝም መልክ ይምጣ፣ በቡድንም መልክ ይምጣ፣ በግለሰብም መልክ ይምጣ በትክክል ይሸነፋል። ይሄንን ያለማወላወል እርግጠኛ ሆኜ ነግራችኋለሁ። ችግሩ ከቀመሩ ነው። እኔም በዚህ መንገድ ብሄድበት ፍጹም አላሸንፍም። እናንተም በዚህ መንገድ ብትሄዱበት ፍጹም አታሸንፉም። የዘረኝነት መንገድ ማንንም ወደ የተሳካ ድል አያስጨብጠው። ትናንት አገዛዙን እንደምናሸንፍ ሁለት ሶስቱን እርግጠኞች የነበር ነው። ቀመሩ ስህተት እንደሆነ ስለምናቀር የጊዜ ጉዳይ እንደነበር ስለምናቀር ቀመሩ ስህተት ነበር። ማንም ይሁን ማንም፣ አማራው አረጋው፣ ትግሬ አረጋው፣ ኦሮሞ አረጋው፣ አገዛዝ ነው።
ኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በጠራው በዚህ ህዝባዊ ጉባኤ ላይ የፓርቲው ዓለም አቀፍ አባላት ተጠሪ አቶ ዮም መሳፍንት በጉባኤው ላይ ባሰሙት ንግግር ላይ እንዳሉት በዝምታ የምናገኘው ክብር በምንም መለኪያ ከሀገር ክብር እንደማይበልጥ በመጥቀስ ከኢዜማ ጋር በጋራ እንስራ በማለት ጥሪያቸውን አስተላልፈዋል።
የሚጮሁት ጽንፈኞች ጥቂት እንደሆኑ፣ ነገር ግን በዝምታ የተዋጠው ብዙሃኑ ካልተነሳ በቀር እነዚህን ጽንፈኞች ማሸነፍ እንደማንችል አምናለሁ። በዝምታ የምናገኘው ክብር በምንም መለኪያ ከሀገር ክብር አይበልጥም። የኛ ክብር በምንም መስፈርት ከሀገራችን ክብር አይበልጥም። ኑ ዝምታችንን እንስበር። ኑ ሀገራችንን በጋራ እንለውጥ። ኑ ለምንወዳት ሀገራችን ተስፋ ከኢዜማ ጋር በጋራ እንስራ ለማለት ፈልጋለሁ። አመሰግናለሁ በጣም።
በዚሁ ህዝባዊ ውይይት መድረክ ላይም በወቅታዊ ሀገራዊ ጉዳዮችና በፓርቲው ፕሮግራሞች ይዘት ዙሪያ ከተሳታፊዎች ጥያቄ ቀርበው ከመድረኩ መልስ ተሰጥቶባቸዋል።
የእናንተ ፓርቲ ካለው ከዶክተር አብይ መንግስት ጋራ በጣም የቀረበ ግንኙነት እንዳላችሁና እንዲሁም ብዙ ሰው ከዚህ በፊት እንደተጠበቀው አልተርናቲቭ ድምጽ ይኖራል የሚል ሁኔታ በነበረበት ሰዓት እናንተ ጭራሽ እንደውም የነሱ ደጋፊ የመምሰል አይነት ሁኔታ አለ ብለው ብዙ ሰዎች ያሟቸዋል።
ከዶክተር አብይ መንግስት ጋር እንደውም ቀለል አድርጎ ነው ወንድሜ ጠይቀኝ። ተለጣፊዎች ናቸው ሁሉ ይሉናል። ግን መቼስ መገመት ተገቢ ነው። እኔ መለጠፍ ባመንሮ መለጠፈው ነፍሳቸውን ይማረን አቶ መለስ እያሉ ነው። የዛን ጊዜ ኢህአዴግን እስከደገፈ ድረስ፣ ኢህአዴግን ሀሳብ እስካስፈጸመ ድረስ መሀይምም ቢሆን ሚኒስትር መሆን ይችላል ሲሉ ተሯሩጬ ሚኒስትር መሆን ይችል ነበር። ቢያንስ ኮብራ ይኖረኝ ነበር። ጥሩ ቪላ ቤት መሬትም ይኖረኝ ነበር። የዛን ጊዜ አልተለጠፍኩም። ሌሎቻችንም አልተለጠፍንም። ሞት ከፊታችን እያለ፣ መከራ ከፊታችን እያለ ፈጣሪ አምነን ወገኖቻችን አይረሱንም ብለን ዋጋ ነው የከፈልነው። በመታበይ አይደለም፣ ከኛ በላይ ዋጋ የከፈሉ አሉ። የኛን እድሜ ግማሽ ሳይኖሩ የሞቱ አሉ። የኛ መስዋዕትነት ኢመንት ነው። እግዚአብሔር ትንሽን መስዋዕትነት ትልቅ አድርጎ በእናንተ ፊት እንደዚህ በመወገስ አኖረን። ግን ነገን ያላዩ ብዙ ወጣቶቻችን ዋጋ ከፍለዋል። ሰልፍ ለሲሆኑ ልጆች ግን ቢያንስ በመለጠፍ በጥቅማጥቅም ግን የምንደለል ሰዎች እንዳልሆነን መገመት ቀላል ይመስለኝ።
የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ዜማ በተለያዩ የአሜሪካ ከተሞች መሰል ህዝባዊ ውይይት እንደማያካሄድና ለፓርቲው ማጠናከሪያ ይሁን ዘንድ ከጨረታ 20,000 የአሜሪካን ዶላር መሰብሰቡንም ለማወቅ ተችሏል። ለአሜሪካ ድምጽ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል።
በመላ ባልደረቦቻችን ስም የምንሰናበታችሁ ስናስተናግዳችሁ የቆየነው ሰለሞን አባተና
ትዝታ በላቸው ነን። አብራችሁን ስለቆያችሁ እናመሰግናለን።
የትግርኛ ዝግጅት ከኛ ቀጥሎ ይቀርባል። በእኛ በኩል
ደህና ደሩ
ደህና ደሩ።